voice of America. የሚኒስትሮች ምክር ቤት ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ አዘጋጅቷል። በረቂቁ መሰረት አዲስ አበባ ከኦሮሚያ ክልል ጋራ በተያያዘ ፍንፍኔ ተብላ መጠራቷን ትቀጥላለች። ባለም አቀፍ በአህጉራዊና በአህጉር አቀፍ እንዲሁም በፌደራል መንግስቱና በከተማው አስተዳደር ደግሞ እንደተለመደው አዲስ አበባ ተብላ እንደምትጠራ በረቂቅ አዋጁ ተጠቅሷል። አፋን ኦሮሞ በአዲስ አበባ ከተማ አስተዳደር የሥራ ቋንቋ ሆኖ እንደሚያገለግልም ረቂቅ አዋጁ አመልክቷል። በሕዝብ ተወካዮች ምክር ቤት በሚካሄደው ረቂቅ አዋጁን የማጽደቅ ሂደት ላይም በርካታ የህብረተሰብ ክፍሎች እንደሚሳተፉ ምክር ቤቱ አመልክቷል። እስክንድር ፍሬው።
የረቂቅ አዋጁ መነሻ በ1987 የጸደቀው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት መሆኑ በትናንት ምሽቱ የሚኒስትሮች ምክር ቤት መግለጫ ተመልክቷል። በዚህ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም እንደሚጠበቅለትና ዝርዝሩም በህግ እንደሚወሰን ተጠቅሷል። እስካሁን ሳይወጣ የቆየው ዝርዝርም ነው አሁን በረቂቅ አዋጅነት የወጣው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅና ዝርዝር ህግ ለማውጣት ጥረቶች ሲደረጉ መቆየታቸውን የሚኒስትሮች ምክር ቤት ትናንት ባወጣው መግለጫ አስረድቷል። ጥረቶች ሲደረጉ ቆይተው ይህ ረቂቅ አዋጅ ሊዘጋጅ ተችሏል ነው ያለው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅ የሚወጣው ህግ የአዲስ አበባ ከተማ ነዋሪዎችን መብቶችና ጥቅሞች በምንም መልኩ የማይሸራርፍ መሆኑንም ነው የገለጸው። ይልቁንም የአዲስ አበባና የኦሮሚያ ክልል ህዝብ ትስስርና መስተጋብር ይበልጥ ህጋዊ መስመር ይዞ እንዲጠናከር የሚያደርግና የጋራ ተጠቃሚነትን የሚያጎለብት ይሆናል ብሏል። የኦሮሚያ ክልል በአዲስ አበባ የሚጠበቁለት ልዩ ጥቅሞች በረቂቅ አዋጁ ተዘርዝረዋል። ልጆቻቸውን በአፍ መፍቻ ቋንቋቸው ማለትም በኦሮምኛ ለማስተማር ለሚፈልጉ ዜጎች የአዲስ አበባ ከተማ አስተዳደር በአፋን ኦሮሞ የመጀመሪያ ደረጃ ትምህርት ቤት ማደራጀት እንዳለበት ከተጠቀሱት አንዱ ነው። የባህል፣ የቋንቋና የሥነ ጥበብ አገልግሎት ከማህበራዊ አገልግሎት የሚመደብ መሆኑን ምክር ቤቱ አስታውሷል። ከዚህ አኳያ አገልግሎት ተጠቃሚ ለሆኑት የኦሮሞ ብሔር ተወላጆች በቋንቋቸው አገልግሎቱ እንዲቀርብ አፋን ኦሮሞ በአዲስ አበባ ከተማ አስተዳደር የሥራ ቋንቋ ሆኖ እንደሚያገለግል በአዋጁ ተመልክቷል። የኦሮሞን ህዝብ ማንነት የሚያንጸባርቁ አሻራዎች በከተማዋ ውስጥ በቋሚነት እንዲኖሩ ማድረግም በአዋጁ ከተጠቀሱት ነጥቦች አንዱ ነው። በዚህም መሰረት ከክልሉ ህዝብ ጋር በተያያዙ ታሪካዊ ክስተቶች ስም መታሰቢያዎች እንዲኖሩ እንደሚደረግ አብራርቷል። አመች የሆኑ አደባባዮች፣ ጎዳናዎች፣ ሰፈሮችና የመሳሰሉት ቦታዎች እንዳስፈላጊነቱ በቀድሞ የኦሮሞ ስማቸው እንዲጠሩ ማድረግ ያስፈልጋል ነው ያለው ረቂቅ አዋጁ። ረቂቅ አዋጁ ስለ ዋና ከተማዋ መጠሪያም ያብራራው አለ። እስካሁን የነበረውን በማስታወስ ጀምር። ከተማዋ ከኦሮሚያ ክልል ጋር በተያያዘ ፊንፊኔ በሚል ስትጠራ መቆየቷን ጠቁሟል። በዓለም አቀፍ በአህጉራዊና በአገር አቀፍ ደረጃ እንደዚሁም በፌደራል መንግስቱና በከተማዋ አስተዳደር ደግሞ አዲስ አበባ ተብላ እንደምትጠራ ማስታወሷል። በሁለቱም ምርከኖች ያለውን የከተማዋን መጠሪያ ባለበት እንዲቀጥል ማድረጉ ተገቢ መሆኑን ረቂቅ አዋጁ ያስረዳል። ይህም ሆኖ ፊንፊኔና አዲስ አበባ የሚሉት መጠሪያዎች በሕግ ፊት እኩል ዕውቅና እንዳላቸው አስቀምጧል። የኦሮሚያ ክልል በአዲስ አበባ ከተማ ስለሚኖረው የኢኮኖሚ ልዩ ጥቅምም በረቂቅ አዋጁ ተዘርዝሯል። ከዚህ አንጻር ከተካተቱት ነጥቦች አንዱ በአዲስ አበባ ዙሪያ የሚገኙ የኦሮሚያ አርሶ አደሮች ጉዳይ ነው። አርሶ አደሮቹ የመሃል ደላሎችን አስወግደው ከአዲስ አበባ ሸማቾች ጋር በቀጥታ የግብይት ሰንሰለት የሚተሳሰሩበት ሁኔታ መመቻቸት እንዳለበት በረቂቅ አዋጁ ሰፍሯል። የከተማዋ አስተዳደር በራሱ ወጪ የግብይት ማዕከላትን አቋቁሞ ለአርሶ አደሮቹና ማህበሮቻቸው እንዲያቀርብም ነው ረቂቅ አዋጁ የሚጠይቀው። በአስተዳደሩ ውስጥ በልማት ምክንያት የሚፈናቀሉ የኦሮሞ ብሔር አርሶ አደሮችን ዘላቂ መቋቋሚያ የሚሆን ካሳ የማግኘት መብት ለማስከበር የሚሰራ ጽህፈት ቤት እንደሚቋቋምም ተጠቅሷል። ከዚህ በፊት የተፈናቀሉና በቂ ካሳ ያላገኙ የኦሮሞ ብሔር አርሶ አደሮችን በተመለከተም ጽህፈት ቤቱ በጥናት ላይ የተመሰረተ የማስተካከያ ስራ እንደሚሰራ ተጠቅሷል። ረቂቅ አዋጁ ሌሎች ነጥቦችንም አካቷል። በረቂቅ አዋጁ የዝግጅት ሂደት የኦሮሚያ ገዢ ፓርቲ ኦህዴድ፣ የክልሉ መንግስት፣ የአዲስ አበባ ከተማ አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣናት መሳተፋቸውን የሚኒስትሮች ምክር ቤት አስታውቋል። ረቂቅ አዋጁን በማጽደቁ ሂደትም በርካታ የህብረተሰብ ክፍሎች እንደሚሳተፉ አረጋግጧል። የኢትዮጵያ መንግስት በኦሮሚያና በአማራ ክልሎች የተካሄደውን የተቃውሞ እንቅስቃሴ ተከትሎ የመልካም አስተዳደር ችግሮችን ለመፍታት በህብረተሰቡ የተነሱ ጥያቄዎችንም ለመመለስ እየሰራ መሆኑን ሲገልጽ ቆይቷል። የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያረጋግጠውና ለአመታት ሳይወጣ የቆየው አዋጅ በዚህ ሰዓት መውጣት ከዚህ ጋር የተያያዘ ስለመሆኑ በሚኒስትሮች ምክር ቤት መግለጫ አልተመለከተም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።